ከሆነ ምናልባት ገና ሶስት ምዕራፍ ያልተነካ አለን። በተግራናው ካሁን በኋላ ይሄ ትምህርት ሁለት ሳምንት ሊፈጅብን ይችላል። በሳምንት ሶስት ቀን እየተማርን ሰኞ፣ ሮብና ሐሙስ ማታ በሳምንት ሶስት ቀን። ስለዚህ እንዳቋረጥባችሁ በምትቻላችሁ መጠን እንድትመጡ፣ ሌሎችም ደግሞ እግዚአብሔርን ቃል የሚጠሙ ካሉ እንድትጋብዛቸው ላሳስብ ወዳለሁ። አዳዲስ ሰዎች አያለሁ እዚህ ፊቴ። እንኳን ደህና መጣችሁ እናንተም ወደዚህ ክፍል። ምናልባት እስቲ ትንሽ ልከምስ ክለሳ ላድርግ። ለአዲስ ለመጣችሁት እንደው ነካ ነካ ላድርግ። ከዛ በፊት ግን የዛሬውን ክፍል እናንብበው። ምዕራፍ አንድ ሚልኪያስ ምዕራፍ አንድ ከቁጥር 10 ጀምሬ አነባዋለሁ እስከ 14 ድረስ። መጽሐፍ ቅዱስ የያዛችሁ አውጡና ተከተሉኝ። እንዲሁ ከማዳመጥ ቃሉን መመልከት መጽሐፍ ቅዱሳችሁን በተሻለ እንድታውቁ ይረዳችኋል። ቁጥር 10 በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ? በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ ፍሬውና መብሉም የተናቀ ነው በማለታችሁ አስነቀፋችሁት። እናንተ እነሆ ይህ ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። በቅሚያ የያዛችሁትንም አንካሳውንም የታመመውንም አቅርባችኋል፣ እንዲሁ ቁርባንን ታመጣላችሁ። በውኑ ከእጃችሁ ይህን ልቀበለውን ይላል እግዚአብሔር። እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር። ስሜም በአሕዛብ ዘንድ የተፈራ ነው። በመንጋ ውስጥ ተባት እያለው ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው እርጉም ይሁን ይላል የእግዚአብሔር ቃል። ወገኖች፣ እስካሁን ስለ ሚልኪያስ መጽሐፍ የተመለከትነው ትልቁ ቁልፍ ሀሳብ እግዚአብሔርን መፍራት እንደሚያስፈልግ ነው ብያለሁ። ትልቁ ሀሳብ ይሄ ነው። በሚልኪያስ ውስጥ የምታዩት እግዚአብሔርን መፍራት፣ ፈሪሃ እግዚአብሔር ያስፈልጋል። ተቀደሰውን መዳፈር ትክክል አይደለም። ዘመናችን የመዳፈር ዘመን ነው። አባት እናት የተደፈሩበት ዘመን እንደዚህ አይነት ዘመን የለም። ገዢዎች፣ የመንግስት ባለስልጣኖች የተደፈሩበት፣ የሚሰደቡበት፣ የተዋረዱበት ዘመን እንደዚህ ዘመን የለም። የቤተ ክርስቲያን መሪዎች፣ ካህናት፣ ጳጳሳት የተደፈሩበት እንደዚህ ዘመን የለም። የመጨረሻው ዘመን ምልክት እንደሆነ በእርግጥ እንረዳለን። ፈሪሃ ለእግዚአብሔር ያስፈልጋል። እግዚአብሔር በሚልኪያስ ውስጥ የልቡን ሐዘን እየደጋገመ ሲገልጽ እናነባለን። ቅድም ካነበብኩትም መሃል ከፊሉ እሱ ነው። በዚያን ዘመን በሚልኪያስ ዘመን የነበረው ችግር፣ በእዝራና በነህምያ ዘመን የነበረው ችግር በጣም ተመሳሳይ ነው። ሶስቱ መጽሐፍቶች አንድ ላይ አንብቧቸው ብዬ አስቀድሜ ተናግሬ ያለሁ። እዝራ፣ ነህምያና ሚልኪያስ በተከታተሉ ዘመናት የተፈጸሙ ድርጊቶች ናቸው። በዚያን ዘመን ዛሬም እናንተና እኔ በምንኖርበት ዘመን እንደምናየው ሁሉ በሰዎች ዘንድ መንፈሳዊ ሕይወት ቀዝቅዟል፣ ተበላሽቷል። ሰው ለመንፈሳዊው ነገር ግድ የለሽ ሆኗል። በዚህ በአውሮፓ በ16 ሴንቸሪ በ17ኛው በ18ኛው በ19ኛው የተጀመረው የክህደት መንፈስ ስር እየሰደደ አውሮፓን ከገደለ በኋላ አሜሪካ ተሻግሯል። ቀድሞ እንግሊዞች፣ ጀርመኖች፣ ሆላንዶች፣ የስካንዲኔቪያ ሀገሮች በመንፈሳዊ ሕይወታቸው ሞቱ። እዚያ ግን የተዛመተው ብልግና ሁሉ የተጀመረው እዛ ነው። ወደዚህ ተሻገረ። በተለይ የጀርመን ሊበራል ቴዎሎጂያንስ የጻፏቸው መጽሐፍቶች ወደ እንግሊዝኛ እየተተረጎሙ ወደዚህ አገር ሲሻገሩ ሴሚናሪዎች፣ ባይብል ኮሌጆች ሁሉ ያንን እንደ ትምህርት እያደረጉ እያቀረቡ እግዚአብሔር የለም እስከ ማለት የደረሱ አሉ። መጽሐፍ ቅዱስ የእግዚአብሔር ቃል አይደለም የደቀ መዛሙርት ሀሳብ ነው የሚሉም አሉ። ሱፐርናቹራል የሚባል ነገር የለም፣ የምንኖረው በተዘጋ ዩኒቨርስ ውስጥ ነው፣ በተዘጋ ቀዳዳ በሌለው ዩኒቨርስ ነው ወይም ህዋው ነው። ከዚህ ከዩኒቨርስ ውስጥ ጸሎት የሚወጣ ነገር የለም፣ ወደ ላይ የሚሄድ ነገር የለም፣ ከላይም ወደ እኛ የሚመጣ ነገር የለም፣ ተአምርም የለም፣ እግዚአብሔርም ድምፅ የለም። የምናየው ብቻ ነው ያለው። የማናየው ከሆነ ባይኖር ነው የሚለው ትምህርት መለኮታዊ የሆነውን ነገር እየካደ ተዛምቶ ልጆቻችን ትምህርት ቤት ውሎ ሲመጡ ያንን እየቀሰሙ ይመጣሉ። በዚያው ሁኔታ ህይወታቸውን ይመራሉ። ትዳር ረከሰ፣ አክብሮት ጠፋ። ለተቀደሰ ነገር መንቀጥቀጥና መፍራት ሁሉ እየጠፋ ሄደ። ይሄ ሁሉ ብሎ እስከ ዛሬ ይኸውና ሁለት ወንዶች ሁለት ሴቶች የምናጋባበት ዘመን ደርሰናል። የሚደንቀው ደግሞ እነዚህ የተጋቡት ተመሳሳይ ጾታዎች ልጅ ያሳድጋሉ። ማ የወለደውን እንደሚያሳድጉ እንዴት መገንዘብ እንዳቃታቸው አላውቅም። እንዲህ እያለ ነገር ሁሉ እየባሰ ይሄዳል። እንደሚሄድም የእግዚአብሔር ቃል አስቀድሞ ነግሮናል። በመጠኑ እነዚህ ነገሮች ቤተ ክርስቲያን ውስጥ ሰርገው ገብተው ቤተ ክርስቲያንም ውስጥ ያለው ትምህርት መልኩን እየለወጠ ወንጌል መልኩን እየለወጠ የማይሆን ነገር እየሰማን እያሸበሸብን ጉድ ዛሬ መንፈስ ወረደ ጌታ ተናገረ እያልን ቤታችን እንገባለን። ጀርባችንን የሚያከንን ነገር ሲነግሩን ካህናቶቹ ደስ ይለናል። ትንቢት ሲነገረን ደስ ይለናል፣ እንጨፍራለን። እነሱም ያውቁበታል። የሚያሳክከንም ቦታ ስለ ለሚያቁ ደና አድርገው ያኩልናል። ከዛ ላ ብራችንን ሰጥተን አንድ ሳምንት ለማይሞላ መንፈሳዊ ግለት ስለዛ ያወራን ቤታችን እንገባለን። ሶስት ቀን ሳይሞላ ከውስጣችን አልቆ እዛው ተበልሰን እዛው ድሮ ቦታችን ኃጢአታችን ትካዜያችን ገብተናል። ኮንፈረንስ እንጠብቃለን። ኮንፈረንስ ይመጣል። እቃችንን ጭነን ቲኬት ገዝተን እንሄዳለን። እዛም እንደዚሁ የሆነው ይደጋገማል። ካሴቱን ገዝተን ቪዲዮንም ገዝተን እቤት አምጥተን አናየው። እኔ ስንት ቪዲዮ እንዳለ ልነግራችሁ አልችልም። ያላየሁት ኮንፈረንስ ላይ የተገዛ ስንት ቴፕ አለ እኔ ቤት፣ መጽሐፍ ስንት አለ እኔ ቤት። ኮንፈረንስ አዘጋጆቹ ይከብራሉ። እንዲህ ያለ እግዚአብሔርን እያሳዘን እኛም ሳናድግ እንኖራለን። የውሸት እራት እየበላን ለምን አልረካንም እንላለን። መንፈሳዊ ቅዝቃዜ። ሀብታም ነኝ ትያለሽ፣ ነገር ግን ምስኪን እንደሆንሽ በተረዳሽ ይላል ራእይ ላይ። ሁለተኛው በሚልኪያስ መጽሐፍ ውስጥ የምናየው እግዚአብሔር ቅር የተሰኘበት በክህነት አገልግሎት ነው። የካህናት አገልግሎት እንደተዳከመ እንደተበከለ፣ ግዴለሽነት እንዳለባቸው፣ የራሳቸውን ብቻ እንደሚያባርሩ ሚልኪያስ ይናገራል። በነህምያ በቀደም እንደጠቀስኩት እንዲያውም ጦቢያና ሰንባላት የእግዚአብሔር ሕዝብ ጠላቶች፣ የእግዚአብሔር ስራ ጠላቶች። ጦቢያና ሰንባላት ቤተ መቅደስ ውስጥ ክፍል ተሰጥቷቸው እዛ ገብተው ይተኙ ነበር። ይሄ ልብ በሉ፣ በጣም ትልቅ ትምህርት ያለው ነገር ነው። ሰንባላት ነው ነህምያ እንዳይሰራ ሽንጡን ገትሮ ሲዋጋው ና ይዋጣልን ወደ ኦኖ ሸለቆ እያለ ለጠብ ሲጋብዘው የነበረው ሰንባላጥ ነበር። ይህ እግዚአብሔር ጠላት የሆነ ሰው አሁን ቤተ መቅደስ ውስጥ ተከራየም አይመስለኝም። ክፍል ተሰጥቶት እዛ ይኖር ነበር። ብዙ ሰንበላቶች ገብተዋል። በእኛም ቤተ መቅደስ ውስጥ በእግዚአብሔር እኛ ነን እግዚአብሔር ቤተ መቅደስ እናንተና እኔ። ብዙ ሰንበላቶች ግን ውስጣችን ገብተዋል። ውስጣችን የሚቦረቡር ለእድገታችን እንቅፋት የሆነ ለበረከታችን መዝጊያ የሆነ ጸሎታችንን አፍኖ የያዘ ሰንባላጥ አብሮን ይኖራል። አፍኖ ይዞን አብሮን ይኖራል። ነህምያ ሲመጣ ነው እንዴት ሰንባላጥን እዚህ ውስጥ አስገባችሁት ብሎ ሰውየውን ከነቃው ጠራርጎ ያስወጣው። በነገራችን ላይ ነህምያ ማለት አጽናኝ ማለት ነው። መንፈስ ቅዱስ ማለት ነው። ስሙ ይባረክ። መንፈስ ቅዱስ የቤተ መቅደሱ አስጂ፣ የቤተ መቅደሱ ነዋሪ፣ የቤተ መቅደሱ ጌታ። መንፈስ ቅዱስ ውስጣችንን ካላጸዳው የሚያጸዳው ነገር ሊኖር አይችልም። በዚህም ነህምያ እንዳዘነና ሰንባላጥን እንዳስወጣው ያም ነገር አልተቀየረም። በተለያየ መልክ በሚልኪያስም ዘመን እንደዚሁ ተዛምቶ ይኖር ነበር። ካህናት የእግዚአብሔርን ስም እንዳቃለሉ ሚልኪያስ 1:6 ላይ እግዚአብሔር ያማርራል እና እንደዚህ ሆኖ ግን አይቀርም ይላል። አጠራዋለሁ አነጥረዋለሁ ይላል። አንድ ነገር የሚነጥረው በእሳት ነው። አነጥረዋለሁ ይላል እግዚአብሔር። ሌላው በዛን ዘመን የነበረው ችግር የአምልኮ ጉዳይ ነው። የአምልኮ መበላሸት የውሸት እሳት ያቀጣጥሉ እንደነበረ ከእግዚአብሔር ያልመጣ እሳት በአምልኮ ጊዜ አርቲፊሻል እሳት ያቀጣጥሉ እንደነበረ በቤተ መቅደስ ውስጥ የነበረው መሰዊያው ላይ የነበረው እሳት የወረደው ከሰማይ ነው። ቤተ የማደሪያው ድንኳን ተሰርቶ ካለቀ በኋላ ስራው ሊጀመር ሲል አገልግሎቱ ሊጀመር ሲል እሳት ከሰማይ ወርዳ መሰዊያውን በላች ይላል እና ወገኖቼ የአምልኮ እሳት ከእግዚአብሔር ነው ሊሰጥ የሚችል። አምልኳችንን መለኮስ የሚችል እግዚአብሔር ነው። የሙዚቃ መሳሪያ ያስፈልጋል፣ ነገር ግን የሙዚቃ መሳሪያ አምልኮ አይለኩስም። የምናደርገው ስርዓት ሁሉ አምልኮውን አይለኩስም፣ እሳት አያመጣም፣ ግለት አያመጣም። ይሄ ስለሌለ ችግር ስላለብን እኛ አርቲፊሻል እሳት እናነዳለን፣ አርቲፊሻል እሳት እናቀጣጥላለን፣ እኛው እንፈጥረዋለን። ግርግሩን እንፈጥርና ያንን አምልኮ ብለን እንጠራዋለን። ይሄ በብሉይ ዘመንም ተደጋግሞ የተደረገ ነገር ነው ወገኖቼ። በዘመናት ሁሉ የእግዚአብሔር ሰዎች የምናደርገው ነው። አልሳካ ሲል እኛ ራሳችን ጉድ ጉድ ብለን ያንን መንፈሳዊ ልናደርገው እንሞክራለን። ትንቢቱም ይቀልጣል፣ ተአምሩም ይቀልጣል፣ ምስክርነቱም ይቀልጣል። ተፈወስን፣ ይኸው ተነካን ብለን መስክረን በሳምንት ሄደን የቀብር ስነ ስርዓት ይሆናል። ብዙ ጊዜ የምናየው ነው። ብዙ ጊዜ ወገኖች እውነትም የለውም ለማለት ሳይሆን በዚያን ጊዜ የነበረው ችግሩ የአምልኮ መበከል፣ የውሸት እሳት መንደዱ ነበር። እግዚአብሔር የውሸቱን እሳት ከውስጣችን አጥቦ ያውጣው። ቀጥሎ እግዚአብሔር ቅር የተሰኘበት ገጸ ኅብስቱ ቁርባኑን መስዋዕቱን ህዝቡም ካህናቱም ወደ እግዚአብሔር ቤት ማምጣት አቆሙ። በእግዚአብሔር ቤት ረሃብ ሆነ። አገልጋዮች የሚበሉት አልነበራቸውም። እስቲ ወደ እኛ ዘመን እንምጣ። ከዚህስ እኛ ነጻ ነን ወይ? በማዕከላችሁ የምታውቋቸው አገልጋዮች የሉም? የሚበሉት አጥተው አንዳንዶቹ አገልግሎት ጥለው የወጡ አሉ። ቤተሰቦቻቸው መመገብ የማይችሉ አገልጋዮች የሉም? ብዙ የሚቸገሩ ሰዎች የሉም? ካገለገሉም በኋላ እግዚአብሔር ይባርክ ደህና እደር ብለን ጥለናቸው እንሄዳለን። በተለይ የኢትዮጵያ ምዕመናን በዚህ ትልቅ ንስሐ ልንገባ ይገባል። ይህ ሁሉ ምእመን በማዕከሉ ያሉትን ጥቂት አገልጋዮች በተለይ በሀገራችን እንዴት መያዝ አቃተን? ወንጌልን የሚያገለግሉ በወንጌል ይተዳደሩ ያለ እግዚአብሔር ቃል ግልጽ ነገር ነው። ግልጽ ነገር ነው። ይህንን ንስሐ ልንገባበት ይገባል ብዬ አምናለሁ። በዚያ ሳቢያ ነው ሚልኪያስ ሶስት ላይ ወደፊት እናየዋለን ስንደርስበት ሰረቃችሁኝ የሚለው። ሰረቃችሁኝ እናንተ ሌቦች ነው የሚለው። ቃሉ ነው አለው፣ እኔ አይደለሁም። ሰረቃችሁኝ። ሰንበትን እንዲያከብሩ ታዘው ነበር። ያን ሰንበትን ማክበር እንደተው በተለይ ነህምያ ላይ እየደጋገመ ይናገራል። እግዚአብሔር ደግሞ አታከታችሁኝ ይላል። አታከታችሁኝ፣ አሰለቻችሁኝ፣ ታገስኩ፣ ደፈራችሁኝ ይላል። ደፈራችሁኝ። ጋብቻ ጉዳይ ነው። ጋብቻ ተናቀ። አታግቡ አልኳችሁ ሄዳችሁ አገባችሁ። ዞር ብላችሁ ደግሞ በሰራችሁት ድፍረት እናንተ ታለቅሳላችሁ። ምን ሆንኩ እግዚአብሔር ምን አረኩት ምን ተወኝ ጣለኝ ቤቴ ፈረሰ ትላላችሁ። ማንን እንደምታገቡ እንደማታገቡ እኔ ነግሬያችኋለሁ። እሳት ጋር ተጠግቶ የማይቃጠል ማን አለ? የጋብቻ ሕግን ናቃችሁ፣ ከባዕዳን ጋር ተጋባችሁ፣ ሚስቶቻችሁን አታለላችሁ። ሚስቶቻችሁ ጓደኞቻችሁ ናቸው፣ የቃል ኪዳን እህቶቻችሁ ናቸው። ነገር ግን አታለላችሁ። ይሄ ለወንዶች ብቻ አይደለም፣ ለሴቶችም የተነገረ ነው። በመጨረሻ እግዚአብሔር ቅር ያለው በሚልኪያስ ላይ ፍርድና ፍትህ መጓደሉን፣ ድሆች መበደላቸውን፣ እናት አባት የሌላቸው መራቆታቸውን፣ ደካሞች ሴቶች ድጋፍ የሌላቸው ኤክስፕሎይት መደረጋቸውን፣ ይህን ሁሉ እግዚአብሔር እንዳዘነበት እየደጋገመ ይነግረናል። ይህን መከልሰው አሁን እንግዶች ለሆናችሁ ሰዎች ነው። በሚልኪያስ ውስጥ ሁለት ቃላት አሉ፣ ቁልፍ የሆኑ ቃላቶች እግዚአብሔር የሚናገራቸው ስሜን ለሚፈሩ የሚለው ነው። ህዝቡ አምላኩን መፍራት ይላል፣ እየደጋገመ ህዝቡ አምላኩን መፍራት ተወ። ትልቁ በሽታ ሰው እግዚአብሔርን ማክበር መተው ነው። እና ሚልኪያስ እየደጋገመ የሚወተውተው ለእግዚአብሔር የሚገባውን ክብር ስጡት፣ ለእግዚአብሔር የሚገባውን ክብር ስጡት። ክብር የት አለ? መፈራቴስ የት አለ? ይላል ሚልኪያስ 1:6 ላይ ስሜን የምታቃልሉ እናንተ ሆይ ይላል 1:6 ላይ ስሜን ያስነቀፋችሁት ይላል 1:11 እና 12 ላይ ለስሜ ክብር መስጠትን ባትሰሙ ወዮላችሁ ይላል 2:2 ላይ እግዚአብሔርን የሚፈሩ ይባረካሉ ይላል 3:16 ላይ አልፎም አልፎም ስሜን የሚፈሩ አሉ ይላል 4:2 ላይ። በተለይ ትናንት የጠቀስኩት እግዚአብሔር መከበር ያለበት በአንድ ትልቅ ምክንያት ነው። በአሕዛብ ዘንድ ሰዎች ተሰናከሉ፣ እባካችሁን ስሜን አታስነቅፉ፣ ስሜን አክብሩ። አሕዛብ ሳቁ፣ ቀለዱ። ጠላቶቻችን አሕዛብ እንዳይሰድቡን ይላል ነህምያ 5:9 ላይ በእስራኤል ልጆች ፊትና በሕዝቡ ሁሉ ፊት ስሜን አክብሩ። እናንተስ ሳታችሁ፣ ሌሎቹንም እኮ እያሳታችሁ ነው። ሊገቡ ያሉትን ሁሉ መንገድ ዘግታችሁ ብሎክ እያደረጋችሁ ነው ይላል። ትላንት መጨረሻ ላይ ትምህርቱን ሳበቃ 4 ነጥቦች እንደ ማጠቃለያ አድርጌ ጠቅሼ ነበር። እነዚህም 4 ነጥቦች እግዚአብሔርን ስንከተል በቸልተኝነት አይሆንም። እግዚአብሔር የህይወታችን ማዕከል መሆን አለበት። ለህይወታችን ባዳ ሊሆን አይገባም። በፍርሃት ልናገለግለው ይገባል። 2ኛው ነጥብ እግዚአብሔር ተራ ጓደኛ እንዳይሆን ተጠንቀቁ። ምንም ቢሆን አፍቃሪም ቢሆን አብሮንም ቢሆን ተራ ጓደኛ ግን አይሁን። እግዚአብሔርን ዝቅ አድርገን እንደኛ እንዳይመስለን። እኔ አስታውሳለሁ በባህላችን ውስጥ የሚኖሩ ሴቶች በተለይ ሴተኛ አዳሪዎች ከማያውቁት ወንድ ይወልዱና እግዚአብሔር ነው ሱናን ያገናኘው ብለው በባህላዊ አነጋገር ሲናገሩ ሰምቻለሁ። እግዚአብሔር ዝቅ ብሎ ሊታይ አይገባውም። ፈቃዱን ከምቾታችን ማስበለጥ እንጂ ማሳነስ የለብንም። ሶስተኛ፣ እግዚአብሔር መላ ህይወታችንን መረከብ ይገባዋል። እያንዳንዱን ክፍል ከእግዚአብሔር የተዘጋ የተቆለፈ ለሱ ምስጢር የሆነ ልናደርግ የምንሞክረው ማለት ነው ነገር ሊኖር አይገባም። እግዚአብሔር በሁሉም ሁሉ ሊሆን ይገባል፣ ወይም ሁሉ በሁሉ ሊሆንልን ይገባል። መጨረሻ ላይ ማስጠንቀቂያ፣ እግዚአብሔር አይዘበትበትም፣ ሰው ዘራውን ያጭዳል። ዛሬ ከአሁን በኋላ ያለው ለሁላችሁም አዲስ ትምህርት ይሆናል። ከዛሬ በኋላ እግዚአብሔርን መፍራት ለምን አስፈለገ የሚለውን ነጥብ ልጥቀስና ሰዓቱ በጣም ስለሄደ እናንተም እንድትሳተፉ መድረኩን ለእናንተ ከፍታለሁ። እግዚአብሔርን መፍራት ለምን አስፈለገ? እግዚአብሔርን መፍራት ያስፈለገበትን ትልቁ ምክንያት አለመፍራት የኃጢአት ሁሉ ምንጭ ስለሆነ ነው። አለመፍራት የኃጢአት ሁሉ ምንጭ ነው። እግዚአብሔርን መፍራት ደግሞ የኃጢአትን ምንጭ ይዘጋል። ይህ ችግራችን ሁሉ መንስኤ እግዚአብሔርን አለመፍራታችን ነው። በባልና ሚስት መሀል ያለው ግንኙነት፣ ወንድማማች በወዳጆች መሀል ያለው ግንኙነት፣ ይህ ሁሉ ችግር እግዚአብሔርን አለመረዳት ነው። እግዚአብሔርን አለመረዳት ነው። እግዚአብሔርን ማንነቱን በመጠኑ ካልተረዳን የእጁን ፍጡር ሁሉ አቢዩዝ እናደርጋለን። የእጁን ፍጡር አቢዩዝ እናደርጋለን። ወንዶች ሚስቶቻቸውን አቢዩዝ የሚያደርጉት እግዚአብሔርን ባህሪ ባለመረዳት ነው። ሴቶችም ባሎቻቸውን አቢዩዝ የሚያደርጉት ይህም አለና እግዚአብሔርን ባህሪ አለመረዳት ነው። ያ አብሯችሁ የሚኖር ሰው በእግዚአብሔር ምስል የተፈጠረ ሰው ነው። በእግዚአብሔር ኢሜጅ የተፈጠረ ሰው ነው። አማኝ ከሆነም ከሆነችም የመንፈስ ቅዱስ ማደሪያ ናቸው። ያንን አለመገንዘብ ነው ሰውን አቢዩዝ እንድናደርግ የሚያደርገው። የጋብቻ ዓላማው ምንድን ነው? የጋብቻ ዓላማ እኔ ለባለቤቴ የእግዚአብሔርን ምንነት እንዳሳያት፣ ባለቤቴም ለእኔ የእግዚአብሔርን ምንነት እንድታሳየኝ። ባለቤቴ እኔን ስታኝ ይህ ሰይጣን እንድትለኝ አያስፈልግም፣ ሰይጣን ነው አቅፌ ማድረው ልትል አይገባም። ወንዱም እንደዚሁ ለሚስቱ እና አንዳችን ለሌላችን እግዚአብሔርን ነው ሬፕሬዘንት የምናደርገው። ዋው! ትልቅ ትምህርት አለ እዚህ ላይ። ብዙ ሰዓት የሚፈጅ ብዙ ጊዜ የሚፈጅ ብዙ ጸሎት የሚፈጅ እግዚአብሔርን የማያከብር ሰው ራሱን የማያከብርም፣ ሌላውን የማያከብርም። ተመልከቱ፣ ትንሽ እንደው ወደ ታሪክ ልውሰዳችሁና በእነ ካርል ማርክስ የመጣው እልቂት ሰውን በኢቮሉሽን ቲዮሪ ሄደው
ሰውን እንስሳ ካደረጉት በኋላ ማርክሲስቶች ሰውን ለመጨረስ ምንም አልቸገራቸው። እነ ካርል ማርክስ፣ እነ ሌኒን፣ እነ ኤንግልስ፣ እነ ጆዘፍ ስታሊን ተከታዮቻቸው በየኮንቲኔንቱ ያፈሯቸው ቡችሎቻቸው ሁሉ ያደረጉትን ደም ማፍሰስ ተመልከቱ። ሀገር በትነው ህዝብ በትነው የቀሩ ሰዎች ምንጩ ምንድን ነው? እግዚአብሔርን የማከብር ሰው ራሱን አያከብርም። ኒቼ የተባለው ኤቲስት ከሃዲ ሰውዬ የእሱ ተማሪዎች ነበሩ። እነ ሂትለር፣ እነ ጎብልስ፣ እነ አይክማን የኒቼ ተማሪዎች ነበሩ። ኒቼ እግዚአብሔር የለም ያለ ሰው ነው። ክርስቲያን ያልሆንኩበት ምክንያት ብሎ መጽሐፍ የጻፈ ሰው ነው። እግዚአብሔርን የማያከብር ሰው ራሱንም አያከብር ሌላውንም አያከብር የጥፋት ልጅ ነው። በዛው መጠን ዛሬ እግዚአብሔርን የማይቀበሉ የማያምኑ መሪዎች ስልጣን ሲይዙ፣ በዚያው መጠን ህዝብ ሲያስለቅሱ እናያለን። እግዚአብሔር ሆይ ለህዝብህ ድረስ። ሶስተኛ፣ በውስጣችን ኃጢአት ካለ ያንን ኃጢአት ማሸነፍ እንድንችል እግዚአብሔርን መፍራት አለብን። እግዚአብሔርን መፍራት ለምን አስፈለገ የሚሉትን ዋና ዋና ምክንያቶች እየሰጠሁ ነው። በጣም ብዙ ምክንያት አለ። እግዚአብሔርን ባህሪ በሚገባ ማወቅ፣ ያንን ባህሪውን ማክበር፣ ወደ ህይወታችን ውስጥ መቀበል። የሚገርመው ነገር እግዚአብሔርን አለመፍራታችን ለእኛ እንኳ አይታወቀንም። እናመልከዋለን እንላለን፣ ፈሪሃ እግዚአብሔር የለም። ለእኛ እንኳ አይታወቀንም እኮ እግዚአብሔርን አለመፍራታችን። ሚልኪያስ እግዚአብሔርን አትፈሩም ያላቸው ሰዎች እኮ ሁሉም ሃይማኖተኞች ነበሩ። አይገርምም? ሁሉም እንደነ ሂትለር ያሉ እንደነ ኒቼ ያሉ ሰዎች አልነበሩም። እግዚአብሔር የለም ያሉ ሰዎች አልነበሩም። እነዚህ የሚወቀሱት በመጽሐፍ ቅዱስ ውስጥ ሁሉም ሃይማኖተኞች ነበሩ። በአምልኮ ህይወታቸው በዘልማድ የሚኖሩ ስርዓታዊ የሆኑ አድብሮ ቢጾማሉ ነገር ግን ህይወታቸው ፈሪሃ እግዚአብሔር የለውም። መጽሐፉን ይሰብኩታል እንደኔ፣ ነገር ግን የሚሄዱበት መንገድ ጠማማ ነው። መጽሐፍ ቅዱስ ተሸክመው የሚዞሩ ዞሮ ግን ፈሪሃ እግዚአብሔር የሌላቸው። ችግሩ ዛሬ እግዚአብሔር ህዝብ መሀል ነው። ለአሕዛብ እግዚአብሔርን መጥላት፣ ከቤተ መቅደስ መራቅ፣ በቤተ ክርስቲያን መዘጋት ምክንያቱ እኛው ነን። እኛው ነን። በሌላ ሰው አናሳብ፣ እኛው ነን። ቤተ ክርስቲያን እየከፈልን እየከፋፈልን ምእመኑን እየበተን ቸርች ሰው አይመጣም እያልን እናለቅሳለን። ምን አይተው ይምጡ። ቤተ ክርስቲያን እያዘወተሩ የሚሄዱ ለዚህ ነው እግዚአብሔር ፍርድ ከእግዚአብሔር ቤት ይጀመራል ያለው። ለዚህ ነው መልአኩን ሲልክ ሂድ ረድ ይለዋል። አትሳሳ፣ ከሕፃንም ከአሮጊትም አትሳሳ፣ ከመሰዊያዬ ጀምር ይለዋል። ከመሰዊያዬ ጀምር፣ ከፑልፒቱ ነው እኮ የሚለው። ከፑልፒቱ ጀምር። አትሳሳ። ጾም ጸሎት የሚለማመዱ የሃይማኖት ቋንቋ የሚናገሩ ሃሌሉያ፣ ኢየሱስ ይክበር፣ ጌታ ይክበር። ከዛ አልፍም ህይወታችን በጣም ያሳዝናል። ሌላው በሚልኪያስ ዘመን የነበሩ ሰዎች ከእግዚአብሔር የራቁ ሲሆኑ መራቃቸውን እንኳን አልተገነዘቡም። ምክንያቱም ሚልኪያስ ላይ ብታነቡ 1:6-7 ላይ አላከበራችሁኝም ሲላቸው በምን መንገድ አላከበርን ይሉታል። ምዕራፍ 1:6-7 እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ኮንኩ ክብሬ ወዴት አለ? ጌታስ ኮንኩ መፈራቴ ወዴት አለ? ሲላቸው ስምን ያቃልለው በምንድር ነው? ያለከስንስ በምንድር ነው ብሎ ጠይቁታል። የሚያደርጉትን እንኳ አያውቁትም። አላከበራችሁኝ ባላቸው ቁጥር በምን መንገድ ነው አላከበርንህ? እግዚአብሔር እየሰደቡት እንዴት አድርገን ነው የሰደብንህ? ራእይ ምዕራፍ 3:1 አንድ ጥቅስ አንብቤ ጉባኤው ለዲስካሽን ከፍታለሁ። ራእይ ምዕራፍ 3 ራእይ መጽሐፍ ይሄዳል። ድሮ መጨረሻ ላይ ነበረ ያገኘው። አሁን ራእይ ምዕራፍ 3:1 ለሰርዴስ ቤተ ክርስቲያን የተጻፈው፣ በሰርዴስም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የቤተ ክርስቲያን መልአክ የተባለው ባይ ዘ ዌይ ፓስተሩ ነው፣ መልእክተኛ፣ ሜሴንጀር። መልአክ የሚለው ቃል ሜሴንጀር ማለት ነው፣ መልእክተኛ። ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስት ሰባቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆንም ስም አለህ፣ ሞተህም አል ስራህንም በአምላኬ ፊት ፍጹም አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና ይለዋል። እንደገና ቁጥር 15 ላይ ለሎዶቅያ ቤተ ክርስቲያን የተጻፈውን ደግሞ ላንብብላችሁ። በራድ ወይም ትኩስ እንዳይደለህ ስራን አውቃለሁ፣ በራድ ወይም ትኩስ ብትሆን መልካም በሆነ ነበረ። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ካፌ ልተፋህ ነው። ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን እንድታይም አይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። በሎዶቅያ ከተማ ፋብሪካ ነበር ይባላል፣ የመድኃኒት ፋብሪካ፣ የአይን ለአይን በሽታ የሚሆን መድኃኒት የሚሸጥበት ከተማ ነበረ እና እንድታይም አይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እነሆ በደጅ ቆሜ አንኳኳለሁ ይላል። ማንን ድምጼ ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእሱም ጋር እበላለሁ፣ እርሱም ከእኔ ጋር። ይሄን ጥቅስ ብዙ ጊዜ ያለ ቦታው እንጠቅሰዋለን። ጌታ ኢየሱስን ተቀበል ብለን ስንሰብክ ጌታ በደጅ ቆሞ አንኳኳል እንላለን። አይደለም፣ ጌታ በደጅ ቆሞ የሚያንኳኳው እማምኑት ልብ ላይ አይደለም፣ እናንተ ላይ ነው፣ እኔ ላይ ነው። በሎዶቅያ የነበሩት አማኞች ነበሩ። በደጅ ቆሜ አንኳኳለሁ የሚለው አማኞቹ ጌታን ከመቅደሱ ውስጥ አስወጥተውት ውጭ ቆሞ ለመግባት ፈልጎ ነው። ይሄ ለማያምኑት የሚጠቀስ ጥቅስ አይደለም። ጌታ ኢየሱስ በደጅ ቆሞ ያንኳኳል፣ ብትከፍትለት ይገባል፣ ጌታን ተቀበለው። ሮንግ አፕሊኬሽን ነው። ግድግዳ የሚያንኳኳው እኛ ደጅ እኛንን ይዘጋንበት። ጥቅሱን በአግባቡ እንተርጉመው እንማረው። እነሆ በደጅ ቆሜ አንኳኳለሁ ይላል። ወገኖች ዋ እግዚአብሔርን አለማክበር እያደር አይን ያሳውራል፣ አይን ያሳውራል፣ ያደነዝዛል። እግዚአብሔርን አለማክበር ያደነዝዛል። አንድ ታሪክ ረግቼ ነግሬያቸው አበቃለሁ። በጣም ኢንተረስቲንግ ታሪክ ነው። አንድ መንደር አንድ ሰውዬ ይመጣና ወፍጮ ይተክላል። ወፍጮውን እንደምታውቁት የድሮ አይነት ወፍጮ ይጮሃል፣ ሌሊቱን ቀኑን ይጮሃል። ያ ወፍጮ መስራት ጀመረ። ሰው እየወሰደ እህሉን ያስፈጫል። ግን አንድ ችግር ተፈጠረ። ሰው ሁሉ መተኛት አልቻለም። በየቀኑ ሰው ኮምፕሌን ያደርጋል፣ ያጉረመርማል፣ መተኛት አልቻልንም፣ ይሄ ወፍጮ ከመጣ ወዲህ እንቅልፍ አጣን፣ ምንድን ነው እንዴት ነው ጸጥ የምናሰኘው፣ ምን እናርግ እያሉ ሲበሳጩ ሲበሳጩ ቆዩ። ባለቤትየው ዝም ብሎ ስራውን ቀጠለ፣ መፍጨት ጀመረ፣ ቀጠለ። ቀንም ሌሊትም እህል ይፈጫል። ሰው እያደር ያንን ድምፅ እየተላመደው ከዛ በኋላ ያ ድምፅ እሽሩሩ የሚል ድምፅ ሆነ፣ እንቅልፍ የሚያስተኛ። አሁን ድምፁን ሰው መስማት አቆማ፣ ይተኛል፣ ይነሳል። እንደተለምዶ ብዙ አመታት በዚህ መንገድ ቀጠሉ። ወፍጮውም ይፈጫል፣ ሰውም ስለተላመደው ይተኛል። ከአመታት በኋላ አንድ ቀን እኩለ ሌሊት ላይ ውድቅት ላይ ያ ወፍጮ ተበላሽቶ ቀጥ ይላል። ከተማው በሙሉ ነቃ ይባላል። ምን ሆነ? አንድ ነገር ሆኗል። ምንድን ነው? ለምንድን ነው የነቃ ነው? ያ ወፍጮ ሲቆም ከአመታት በኋላ ሰው ሁሉ እንቅልፍ አጣ። ዋካች ወፍጮው መልሱልን አለ እንድንተኛ። በጣም አስደናቂ ታሪክ ነው። ያስቃል፣ ግን ትልቅ ምሳሌ ያለው ታሪክ ነው። ምን ለማለት ፈልጌ ነው? ኃጢአትን እየተላመድን የእግዚአብሔርን መናቅ እየተላመድን ደንዝዘናል። እንቁራሪት ድስት ውስጥ አድርጋችሁ ቀዝቃዛ ውሃ አድርጋችሁ እስቲ እሳት ላይ ጣዷት። ያች እንቁራሪት መጀመሪያ ቀዝቅዟታል። እሳቱ እየነደደ ሲሄድ፣ ያ ውሃ እየሞቀ ሲሄድ፣ ለብ እያለ ሲሄድ እሰይ እንዴት ይመቻል ብላ እዛ ትተኛለች። እሳቱ እየጋለ ውሃው እየፈላ ሲሄድ ስለተላመደችው ሳታውቀው እዛው ነፍራ ትሞታለች ይባላል። አይ very interesting story. እንደዛ ወፍጮ አካባቢ ዙሪያ እንዳሉ ሰዎች እንዳንተኛ እፈራለሁ። እንደዛ ጭንቁራሪት ቀስ በቀስ ሞቀን ተመቸን እሰይ ደስ ይላል እያል እንዳንቀቀል እፈራለሁ። ወገኖቼ እንዴት ነው እራሳችሁን የምታዩት? እኔ አላማዬ ክሪቲካል ለመሆን አይደለም። እኔ እስከ ማየት የቻልኩ ሆኜ ነው ሰውን የምወቅሰው። ስለ ራሴ ነው የምነግራችሁ እኮ ስለ ራሴ ነው የምነግራችሁ። እኔም ከእናንተ የተለየሁ አይደለሁም። ነገር ግን ሚልኪያስን መጽሐፍ ሳጠና እነዚህ ነገሮች ግልጽ ስለሆኑ ላካፍላችሁ ብዬ ነው። እና ሚልኪያስን እናዳምጠው። እኔ ተናግሬያለሁ፣ ብዙ ጊዜ ፈጅቻለሁ። ቢሆንም ከአንድ ሰዓት በላይ አለን። ጌታ ኢየሱስ ይባርካችሁ። እስቲ እጅ አውጡ። ከአሁኑ እንዱ ደስ ይለኛል፣ አንድ አምስት ስድስት እጅ ባይ ደስ ይለኛል። ለምሽቱ ድግስ አለ ማለት ነው። አለዛ ግን ድርቅ እንዳይሆን እስቲ እጃችሁን አውጡ። እጃችሁን አውጡ ወገኖቼ። ኒው ላይፍ ጌታ ይባርክ። ሁልጊዜ አለህ አንተ። ጌታ ይባርክ። እስቲ ሌሎች ደግሞ እህቶች